Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው።
በ19 በ22 እና በ25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ቁርጥ ግብር ከፋይ ነጋዴዎች መንግሥት ችግራችንን አይረዳም በማለት ያማርራሉ።
ከምሰራበት ልጅ የማሰራበት ቀናት ዛሬ አሁን በነገራችን ላይ አምስት ቀናችን ነው። መብራት የለም ማለት እንመጣለን እንሄዳለን፣ እንመጣለን እንሄዳለን። ይህን እንኳን መጥተው እንኳን አቤቱታ እንኳን ይሄድ ልናቀርብ መብራት ኃይል ስንሄድ አትምጡብን በግሩ ብላለች። እንዲህ ሆኖ ብላችሁ አስቀምጡ ስልክ ስንደውል ስለሆነ አይመልሱልንም፣ አያነሱልንም። እሺ ይሄ እንደዚህ ሳይቶልናለ
ከኮልፌ ቀራኒዮ ቁርጥ ግብር ከፋዮች አንዷ ናቸው የተሰሙት። ዝርዝሩ በዕለቱ አብይ ርዕስ ይቀርባል፣ እንድትከታተሉ እንጋብዛለን።
የሁለተኛው አጋማሽ ዝግጅቶቻችን ኢትዮጵያውያን በአሜሪካ ዲሞክራሲ በተግባርና እንዲሁም ሴቶችና ቤተሰብ ይሆናሉ።
አዎ ዛሬ ቀኑ ደግሞ ረቡዕ ሐምሌ 12 2009 ዓ.ም ምረት ነው። ጤና ይስጥልን አድማጮች እንደምን አመሻችሁ።
ተረኞቹ የፕሮግራሙ አስተናጋጆች አሉላ ከበደና
አዲሱ አበበ ነን። ንጉሱ ታምሬ ፕሮግራሙን ይመራልናል።
መልካም ምሽት እንመኛለን። አሁን ወደ ሰዓቱ የዓለም ዜና። የፌዴራል አቃቢ ሕግ በአማራ ክልል አመጽ አነሳስተዋል በሚል በነ ንግሥት ይርጋ መዝገብ ክስ በተመሰረተባቸው ስድስት ሰዎች ላይ ቀሪ ምስክሮቹን ለማቅረብ አንድ አይነት ምክንያት እየሰጠ ተደጋጋሚ ቀጠሮ በመጠየቁ ምስክሮቹን የማሰማት መብቱ ታልፏል ሲል ፍርድ ቤቱ በዛሬው ዕለት ትእዛዝ ሰጥቷል። ንግሥት ይርጋ በማረሚያ ቤት ቆይታዋ ስማቸው ከተመዘገበው ውጪ ቤተሰብ ሊጠይቃት አልቻለችም ወይም እንዳልቻለች ገልጻ ላቀረበችው አቤቱታ አቃቤ ሕግ ምላሽ እንዲሰጥበት ታዟል። ጽዮን ግርማ የችሎቱን ውሎ በተመለከተ የተከሳሾቹን ጠበቃ አቶ ሄኖክ አክሊሉን አነጋግራ ተከታዩን አጠናቅራለች።
እነ ንግሥት ይርጋ በሚል መዝገብ ንግሥትን ጨምሮ ስድስት ሰዎች ቴድሮስ ተላይ፣ አወቀ አባተ፣ በላይነህ አለምነህና ያሬድ ግርማ ተከሰው የቀረቡበት የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት መዝገቡን በይደር ለዛሬ ያስተላለፈው ተከሳሾች አቃቤ ሕግ ለቀሪ ምስክሮቼ ተጨማሪ ቀጠሮ ይሰጠኝ በሚል ባቀረበው አቤቱታ ላይ ያሰሙትን ተቃውሞ ተከትሎ ነው። የተከሳሽ ጠበቆች አቶ ሄኖክ አክሊሉና አቶ አለልኝ ምህረቱ አቃቤ ሕግ በተከሳሾቹ ላይ ያስረዱልኛል ብሎ ከቆጠራቸው ሰባት ምስክሮች ሁለቱን አስመስክሮ ሁለቱን እንደማይፈልጋቸው ከገለጸ በኋላ ለቀሪዎቹ ሶስት ምስክሮች ደግሞ ለአራት ተከታታይ ጊዜ ተመሳሳይ ምክንያት እየሰጠ ምስክሮቹን ሳያቀርብ ቀርቷል የሚል ተቃውሞ አሰምተዋል። ይህ ደግሞ ተከሳሾች ላይ ከፍተኛ መጉላላትን አስከትሏል የሚል አቤቱታ ያዘለም ተቃውሞ አሰምተዋል። ከተከሳሾቹ መካከል ንግሥት ይርጋ በትላንትናው ዕለት በችሎት ፊት እንደተናገረችው ለ11 ወራት የዋስትና መብቷ ተከልክሎ በእስር ላይ እንደምትገኝ፣ በእስር ላይ ያለች ብዙ የሰብአዊ መብት ጥሰት እንደተፈጸመባት፣ በተለይ ደግሞ ማዕከላዊ በነበረችበት ወቅት ከፍተኛ ግፍ እንደደረሰባት፣ ቆማ ለመሄድ እስከሚያቅታት ድረስ ምርመራ እንደተካሄደባት ገልጻ ነበር። ነገር ግን ያ ሁሉ ምርመራ ተካሂዶባት ምንም ነገር ያልተገኘባት መሆኑን፣ በዛ የምርመራ ሂደት እሷን ጥፋተኛ የሚያስብል ነገር ቢኖር ኖሮ አቃቤ ሕግ ወይም ፖሊስ እስካሁን ምስክሮቹን አቅርቦ ማሰማት ይችል እንደነበር ገልጻ ተደጋጋሚ ቀጠሮ ሊሰጥ የቻለው ማስረጃ ስለሌለ መሆኑን በማስረዳት አቤቱታ አሰምታ ነበር። በዚህ ጉዳይ ላይ ውሳኔ ለመስጠት ለዛሬ ቀጠረው ፍርድ ቤቱ ትዕዛዝ መስጠቱን ጠበቃ አቶ ሄኖክ አክሊሉ ተናግረዋል።
ፍርድ ቤት ዛሬ መዝገቡን መርምሮ የተሰጠው ቀን በቂ ነው። ፍርድ ቤቱ የተፋጠነ ፍትህ የማሰጠት ኃላፊነትም ግዴታም አለበት በሚል ህገ መንግስቱንም ሌሎች የሰብአዊ መብት ድንጋጌዎችንም ጠቅሶ የአቃቤ ሕግን ጥያቄ ውድቅ በማድረግ በተቀሩት ጉዳዮች ላይ መዝገቡ መርምሮ ብይን ለመስጠት በሚል ለነሐሴ 12 ቀን ቀጥሮታል።
በተጨማሪም ንግሥት ይርጋ በማረሚያ ቤት ቆይተዋ ከቤተሰብ መጠየቅ ጋር በተያያዘ ስማቸው ከተመዘገበ ውጪ ቤተሰብ ሊጠይቃት እንዳልቻለ፣ ቤተሰቦቿ ከጎንደር ድረስ ተጉዘው ሊጠይቋት ሲመጡ አልተመዘገባችሁም በሚል እንደሚመለሱና ከሌሎች እስረኞች በተለየ ለሰላሳ ደቂቃ ብቻ እንደምትጠየቅ በመግለጽ ላቀረበችው አቤቱታ የማረሚያ ቤቱ ኃላፊ ምላሽ እንዲሰጥበት ታዞ ለሐምሌ 20 2009 ተለዋጭ ቀጠሮ ተሰጥቷል።
ቱርክ ውስጥ በዜጋዋ ላይ የቀረበውን የሽብርተኝነት ወንጀላ ምክንያት አልባ ስትል ያወገዘችው ጀርመን በአስቸኳይ እንዲለቀቅም ጠይቃለች። የቱርክ መንግስት ፒተር ስቱርተንን ጉዳይ በተመለከተ በአፋጣኝና በቀጥታ የጀርመን መንግስት ያሰማውን ተቃውሞ በማያሻማ በግልጽ መልእክት ይገባል ብለናል። በተጨማሪም በዲፕሎማቲክ መልእክት ሊታጀብ ጭምር ሲሉ የጀርመን ውጭ ጉዳይ ሚኒስትር ቃል አቀባይ ማርቲን ስቱርተነር አሳስበዋል።
የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ እና የሩሲያው ፕሬዚዳንት ቭላዲሚር ፑቲን በቅርቡ የጀርመኗ ሃምቡርግ ከተማ ላይ በተካሄደው የጂ20 ጉባኤ በጊዜው ይፋ ያልተደረገ የሁለተኛ ዙር ንግግር ማድረጋቸው ተገለጠ። የሁለቱ መሪዎች የሁለተኛ ዙር ንግግር የተካሄደው ለአገሪቱ መሪዎችና ለባለቤቶቻቸው በተሰናዳው የእራት ግብዣ ወቅት መሆኑን የዋይት ሀውስ ባለስልጣናት በትላንትናው ምሽት አረጋግጠዋል። ይሁን እንጂ የውይይታቸውን ይዘት አስመልክቶ ዋይት ሀውስ እስካሁን ይፋ ያደረገው ነገር የለም። ፕሬዚዳንት ትራምፕ በበኩላቸው እንደ እርሳቸውም ቃል ከፑቲን ጋር የሚስጥር እራት ላይ ንግግር የተባለ የመገናኛ ብዙሃን ዘገባ በትዊተር አማካኝነት ባስተላለፉት መግለጫ አስተባብለዋል። ሁለቱ መሪዎች ከጉባኤው ትይዩ ያደረጉትና ከሁለት ሰዓታት በላይ የዘለቀው ቀደም ሲል ይፋ የተደረገው ውይይታቸው ባለፈው ዓመቱ የዩናይት ስቴትስ ፕሬዚዳንታዊ ምርጫ የሩሲያን ጣልቃ ገብነት ፕሬዚዳንት ፑቲን ማስተባበላቸውን ትራምፕ ተናግረው ነበር። የዩናይት ስቴትስ የደህንነት ተቋማት ሩሲያ በዩናይት ስቴትሱ ፕሬዚዳንታዊ ምርጫ ጣልቃ ስለመግባቷ አንዳችም ጥርጣሬ አለመኖሩን አረጋግጠዋል። ከዚሁ በተዛመደ የዩናይት ስቴትስ ልዩ አቃቤ ሕግ የትራምፕ የምርጫ ዘመቻ ከሩሲያ ጋር ተመሳጥሮ እንደሆነና እንዳልሆነ ለማረጋገጥ ምርመራ ላይ መሆኑም ይታወቃል።
የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ የቀድሞ ፕሬዚዳንት ባራክ ኦባማ እንዲጸድቅ ያደረጉት የአገሪቱ የጤና ዋስትና ሕግ ውድቅ ለማድረግ በአዲስ ለመተካትም ለድምፅ ሰጪው ሕዝብ ላለፉት 7 ዓመታት የገባችሁትን ቃል መጠበቅ አለባቸው ሲሉ በምክር ቤት የሪፐብሊካን ፓርቲያቸውን አባላት አሳሰቡ። ትራምፕ በዚህ አስተያየታቸው በሕግ መወሰኛው ምክር ቤት ያሉትን 52ቱን የፓርቲ አባላት ያሳሰቡት ኦባማ ኬር በሚል መጠሪያ በይበልጥ የሚታወቀውን ይህን የጤና ዋስትና ሕግ ለመተካት ያደረጉት ጥረት በከሸፈ ማግስት በጉዳዩ ላይ ለመነጋገር ዛሬ በዋይት ሀውስ በጠሩት የምሳ ግብዣ ነው። አንዳንድ የሪፐብሊካን ፓርቲው አባላት ኦባማ ኬር የደነገጋቸውን ገደቦች በሙሉ አዲሱ የሕግ ረቂቅ አይፈቅም በሚል ሲተቹ፣ አንዳንድ አባላት ደግሞ ረቂቁ ከሚፈለገው በላይ የሚሄድና በብዙ ሚሊዮን የሚቆጠሩ አነስተኛ ገቢ ያላቸውን አሜሪካውያን የጤና ዋስትና ለበረታ አደጋ የሚያጋልጥ ነው ሲሉ ተቃውመዋል። በምክር ቤቱ አብላጫ መቀመጫ ያለው የሪፐብሊካን ፓርቲ መሪ ሚች ማኮኔል የጤና ዋስትና ሕጉን ባይተካም ውድቅ እንዲደረግ ለማድረግ ድምፅ ለመጪው ሳምንት እቅድ ቢይዙም 3 የፓርቲያቸው አባላት ለውሳኔው የይሁንታ ድምፅ የማይሰጡ መሆናቸውን ተናግረዋል። በዚህ መሰረት ውሳኔው ጸድቆ ለመውጣት 50 ድምፅ በሚያስፈልገው አሰራር በምክር ቤቱ ያሉ የተቀናቃኙ ዲሞክራቲክ ፓርቲ 48ቱም አባላት በአንድ ድምፅ የሚቃወሙ በመሆናቸው ይሄኛውም እቅድ ያለመያዙ ጉዳይ ከወዲሁ ግምት አሳድረዋል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዩናይት ስቴትስ የቴህራንን የቦለስቲክ ሚሳይል ፕሮግራም ይረዳሉ በተባሉ በጠቅላላው 18 ኢራናውያን ግለሰቦችና ቡድኖች ላይ ተጨማሪ ማዕቀብ ጣለች። የዩናይት ስቴትስ የውጭ ጉዳይ ሚኒስትር በትላንትናው ዕለት ይፋ እንዳደረገው በቴህራን የቦለስቲክ ሚሳይል የምርምርና የቅመማ ስራዎች ሚና አላቸው ሲል ከኢራን ልዩ አቤታዊ ጓድ ጋር ግንኙነት አላቸው ያላቸውን 2 ቡድኖች ማዕቀብ ጥሎባቸዋል። የውጭ ጉዳይ ሚኒስትር መግለጫው አያይዞም ኢራን በመካከለኛው ምስራቅ የምታራምደው ፖሊሲ በአካባቢው ጸጥታ መረጋጋትና ብልጽግና ላይ አደጋ የደቀነ ነው ብሎታል። የዩናይት ስቴትስ የገንዘብ ሚኒስቴር በበኩሉ ለኢራን ጦር ሰራዊት ግዢዎች ድጋፍ ሰጥተዋል ያላቸውን 7 ተቋማትና ዋና መቀመጫውን በኢራን ያደረገ ድንበር ተሻጋሪ የወንጀል ቡድን ካለው አካል ጋር ግንኙነት አላቸው ባላቸው 3 ኢራናውያን ላይ በተመሳሳይ ማዕቀብ ጥሏል። ማዕቀቡ ጉዳዩ የሚመለከታቸው ግለሰቦችና ድርጅቶች በዩናይት ስቴትስ ያላቸውን ንብረት እንዳይንቀሳቀስ ከማድረጉም በላይ አሜሪካውያንን በማናቸውም የንግድ ልውውጥ ከተባሉት ወገኖች ጋር እንዳይገበያዩ ያግዳል። አድማጮች፣ ለዜና የተመደበው ክፍለ ጊዜ በዚሁ አበቃ።
ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። የምናስተናግዳችሁ አዲሱ አበበና
አሉላ ከበደ ነን።
የኢህአደግ የዞን አከላለልና የህዝብ አሰፋፈር ከፖለቲካ ጠቀሜታ አኳያ በመደረጉ ለድንበር ግጭቶች ምክንያት መሆኑ ተነገረ።
ዞኑ ከዞን ጋር ይጋጫል። ወረዳ በቋንቋ በዚያው ቋንቋ ክፍያውን ቢሆን ትክክለኛው የህዝብ አሰፋፈር ቆጠራ ተደርጎለት ሳይሆን ዝም ብሎ እንዲሁ አንደኛውን ወገን እነሱ በሚሉት ሂሳብ ውስጥ በሚከቱት ፖለቲካ ጠቀሜታ አንጻር ለማስደሰት ሌላኛውን ለመቻል የተፈጠሩቱ የድንበር ግጭቶች በጣም የሰለቸን ሆኗል። ህዝብን ከፍተኛ መስዋዕትነት እየከፈለ ነው።
የሰማችኋቸው ፕሮፌሰር በየነ ጴጥሮስ ናቸው። ዝርዝሩ በዛሬው ዲሞክራሲ በተግባር ፕሮግራማችን ይቀርባል፣ እንድትከታተሉም እንጋብዛለን። አድማጮች፣ አሁን በቀጥታ የዕለቱን አብይ ርዕስ።
በኢትዮጵያ በሚገኙ ቁርጥ ግብር ከፋይ ነጋዴዎች ላይ በተደረገው አዲስ የቀን ገቢ ግምት የነጋዴዎች ተቃውሞ ቀጥሏል። በኦሮሚያ ክልል የሚገኙ ነጋዴዎች ተቃውሟቸውን ለመግለጥ ያደረጉት የሥራ መቆም አድማ ዛሬ ሶስተኛ ቀኑን አስቆጥሯል። አዲስ አበባ ኮልፌ ቀራኒዮ የሚገኙ ነጋዴዎች ቅሬታችንን በጽሑፍ አቅርበን ምላሽ እየጠበቅን ነው ብለዋል። የመንግሥት ባለሥልጣናቱ ግብር መክፈል ግዴታ መሆኑን ገልጠው ሲያበቁ ቅሬታ ያለው አካል ቅሬታውን አግባብ ባለው መልኩ ያቅርብ ብለዋል። ጽዮን ግርማ ዝርዝሩን ይዛለች።
ነጋዴዎች የሚከፍሉት ግብር አነስተኛ በመሆኑና ከዚህ ቀደም እየተሰራበት ያለው የቀን ገቢ ግምት ተመን ከተከናወነ ረጅም ጊዜ ያስቆጠረ በመሆኑ አዲስ ትመና ያስፈልጋል በሚል ይፋ የተደረገው የቀን ገቢ ግምት በርካታ ነጋዴዎች እየተቃወሙት ይገኛሉ። ይህን ተቃውሞ ከሚያሰሙት ነጋዴዎች መካከል በኦሮሚያ ክልል በደቡብ ምዕራብ ሸዋ ወሊሶና አምቦ የተጀመረው የንግድ ቦታዎችን ዘግቶ የትራንስፖርት አገልግሎት አቋርጦ እቤት ውስጥ የመቀመጥ አድማ ወደ ሌሎች ከተሞች ተዛምቶ ዛሬ ሶስተኛ ቀን ማስቆጠሩን ነዋሪዎች ይናገራሉ። በዛሬው ዕለትም በሆለታ ከተማ ያነጋገርናቸው ነዋሪ ከተማው ጭር ብሎ መዋሉን ይገልጻሉ።
ሁሉም ነገሮች ብዙ ነው የሚሆኑት። እስካሁን ድረስ በቃ ሱቆቹ ብዙ ናቸው። በቃ ምንም አይነት ግብይት የለም። ስብሰባ ነበረ። ከንቲባው ሰብስቦ ህዝቡን አስፈራርቶ ነው የለቀቀው። የሚስተካከል የተወሰነ ሊኖር ይችላል፣ ግን ምንም ሱቅ መዝጋት መፍትያንም ምናም ብሏቸው አካብዶ ነው።
በምዕራብ ሸዋ ጭልሞን አልፎ በሚገኘው ጀልዱ ከተማ ነዋሪው በተመሳሳይ ሁሉም ነገር ዝግ መሆኑን ይናገራሉ።
ሱቅ እንዳለ ተዘግቷል። ከሰኞ ጀምሮ እስከ ዛሬ ምንም የተከፈተ ሱቅ እንዳለ ተዘግቷል። ትራንስፖርት የለም። እስከ ግንጪ እስከ ዛሬ አንድ መኪና እንኳን አልወጣም። ግቦት አንድ ምግብ ቤት የተከፈተ ነገር የለም። መጫወት የሚባል ትንሽ ነበረ፣ እሱም በደፈና ነው እንጂ እንደዚህ ይፋ አድርጎ አይደለም የሚሰራ። ያው ሰው ቀስ ቀስ እያለ ገብቶ ተጠቅሞ ይወጣል እንጂ በይፋ አልተከፈተም።
በተጨማሪም አምቦ፣ ወሊሶ፣ ጊንጪ፣ አምቦ ዙሪያ ያሉ አነስተኛ የወረዳ ከተሞች፣ ነቀምት፣ ደምቢዶሎ የሚገኙ የዕለት ገቢ ግምቱ የተጋነነ ነው፣ ፍትሐዊ አይደለም፣ ከምንሰራው ፍጹም የተለየና ልንከፍለው የማንችለው ነው በሚል ተቃውመው ስራ ካቆሙ ዛሬ ሶስተኛ ቀናቸው መሆኑን ይናገራሉ። የክልሉ መንግስት ቃል አቀባይ አቶ አዲሱ አረጋም በትላንትናው ዕለት ይህንኑ አረጋግጠው ነበር። መንግስት አጠቃላይ በጀቱን ሲበጅት ግብር ለመሰብሰብ ከሚያቅደው አነስተኛውን እንደሚሰበስብ ገልጸው በተደረገው ጥናት የንግድ ፈቃድ ሳያወጡ በህገ ወጥ መንገድ የሚነግዱና ንግድ ፈቃድ እያላቸው ከዛሬ 9 ዓመት በፊት በተገመተ የቀን ገቢ ግምት ትመና የሚሰሩ ነጋዴዎች መኖራቸው እንደተደረሰበት ተናግረዋል። በዚህ መሰረት አሁን አዲስ ትመና መደረጉንና ቅሬታ ማቅረብ የሚፈልጉ በተዘጋጀው ቅሬታ አሰራር መሰረት ቅሬታ ያቀርቡ ብለዋል። አድማውን በተመለከተም አቶ አዲሱ ትላንት ስናነጋግራቸው ተከታዩን ብለው ነበር።
መንግስት በፈጠረው አሰራር ብቻ መሆን የለበትም። የንግድ ተቋሞቻችንን ዘግተን የትራንስፖርት አገልግሎትን አቋርጠን ያለንን ቅሬታ ያለንን ተቃውሞ እንገልጻለን በሚል ይሄን አቋም ወስደው የአምቦ፣ የወሊሶ፣ የጊንጪ እንዲሁም ደግሞ የደምቢዶሎ ከተማ አካባቢ ነጋዴዎች እንደዚህ አይነት የቅሬታ አቀራረብ መንገድ ተከትሏል። እንግዲህ ይሄ መብታቸው ነው። ሰላማዊ እስከሆነ ድረስ ያላቸውን ቅሬታ ያላቸውን መከፋት በዚህ አግባብ ቢገልጹ ብዙም ክፋት የለውም፣ ወደ ብጥብጥ ወደ ውከት እስካላመራ ድረስ። ነገር ግን መንግስት የሚያምነው በመነጋገር በመደማመጥ መንግስት ጋር ክፍተቶች ካሉ እነዛን ክፍተቶች ለቅሞ ተገንዝቦ መፍትሄ የመስጠት እንደገና ደግሞ የንግዱ ማህበረሰብ ጋር ከግብር አከፋፈል ጋር ተያይዞ ያሉ ክፍተቶች ያሉ የግንዛቤ ጉድለቶች እና ግብርን እንደ ዕዳ ግብርን እንደ ሸክም የማየት ነገር ዝንባሌዎች ካሉም ደግሞ በመተማመንና በመነጋገር መፍታት ይቻላል የሚል አቋም ነው ያለው። በአብዛኛዎቹ አካባቢዎችም በዚህ ሂደት እየተፈታ ያለበት ሁኔታ ነው ያለው። ነገር ግን ግብር ተጋነዋል፣ ግብር ከፍተኛ ነው የሚባለው አጠቃላይ ያለውን የንግድ ማህበረሰብ በክልሉ ያለውን ፖቴንሻል እንደገና ደግሞ ከሌሎች የአፍሪካ ሀገሮችም ንጽጽር በምናይበት ጊዜ ተቀባይነት የለውም። ለምሳሌ የንግድ ትርፍ ግቡ ከምንሰበስባት 10 ቢሊዮን 17.8% ብቻ ናት። አጠቃላይ ከክልሉ ጂዲፒን በምናነጻጽርበት ጊዜ ታክስ ቱ ጂዲፒ ሬሾ በጣም አነስተኛ ነው።
በተያያዘም አዲሱ የቀን ገቢ ግምት ትመና ሲወጣ ተቃውሟቸውን ወደ አሰሙት ነጋዴዎች ጋር ተመልሼ ደውዬ አነጋግሬያቸው ነበር። በኮልፌ ቀራኒዮ ባልጋ ልብስ ጥልፍ ከተሰማሩ ነጋዴዎች መካከል አንዷ ቅሬታቸውን አስገብተው ለሐምሌ 25 2009 ዓ.ም ቀጠሮ እንደተሰጣቸው ገልጸውልኛል። መንግስት እኛ ላይ ክፍያን ከመጫን ውጪ ችግራችንን እንኳን የማየት ፍላጎት የለውም ይላሉ።
ከምሰራበት ልጅ የማሰራበት ቀናት ዛሬ አሁን በነገራችን ላይ 5 ቀናችን ነው። ምራት የለም ማለት ይመጣልን ይሄዳልን ይመጣልን ይሄዳልን። ይሄን እንኳን መጥተው እንኳን አቤቱታ እንኳን ይሄድልና ቅርብ መብራት አይደስ ይሄድ አትምጡብን በግሩ ብላለሽ እንዲህ ሆኖ ብላሽ አትምጡ ስልክ ስንጠው ስለሆነ አይመልሱልንም አይነሱልንም። እሺ ይሄ እንደዚህ ስታይቶልናል አይመኝ በቃ ይመጣል ኃይል የለውም እንትኑን አያስነሳውም በቃ መኪናው ማለት ነው።
በዚህ ሁኔታ እየሰራን በከፍተኛ የኑሮ ውድነት ውስጥ እያለፍን ሁሉ ነገር እኛ ላይ በተለይ ለፍተን በምናድረው አነስተኛ ነጋዴዎች ላይ ሸክሙን ማብዛት እንዴት እየታየ እንደሆነ አላቀም ሲሉ ይጠይቃሉ። አድማጮች በዚህ ጉዳይ ላይ የንግድና ምጣኔ ሀብት ባለሙያዎች የሚሰጡትን ትንታኔ ይዤ በቀጣይ መለሳለሁ። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ወደ ተከታዩ ዜና ዘገባ ስንሻገር ወዲህ ወደ ዋሽንግተን ይመለሰናል። በዋሽንግተን ዲሲ ሰሞኑን ሲካሄድ የቆየ የተማሪዎች የሮቦት ፈጠራ ውድድር የሮቦት ኦሎምፒክስ በሚል ትኩረት ስቧል። ከ157 ሀገሮች በዩናይትድ ስቴትስ መዲና የተሰባሰቡ ዕድሜያቸው ከ9 እስከ 18 የሚደርስ ወጣቶች እርስ በርስ የሚማማሩበትና የቴክኖሎጂ ፍላጎታቸውንም እንዲሁም ክህሎቶቻቸውን የሚያዳብሩበት ነው። ሄኖክ ሰማእግዜር በዚህ ዝግጅት ላይ የተሳተፉት ኢትዮጵያና እስራኤልን ተወክሎ የመጣ ትውልደ ኢትዮጵያውያን ነጋግሮ ቀጣዩን ዘገባ አሰናድቷል።
በዋሽንግተን ዲሲ ከዓለም ዙሪያ የተሰበሰቡት ወጣቶች የሀገሮቻቸውን ባንዲራ፣ ባህላዊ ልብስና ሙዚቃ ይዘው በሮቦት ቴክኖሎጂ ላለፉት 3 ቀናት ሲወዳደሩና እርስ በርስ ሲማማሩ ነው የቆዩት።
And right now once again we see Ethiopia pushing some of those blue balls. As you can see that lift can sometimes be really difficult to get things over but they seem to be making
ከላይ የሰማነው የኢትዮጵያ ቡድን ከእስራኤል ጋር በጋራ ሆነው የሮቦት ውድድር ላይ ሲሳተፉና ሲያሸንፉ ነው። ጨዋታው የከባቢ አየር ጥበቃ መልእክት የያዘ ሲሆን ወጣቶቹ ተወዳዳሪዎች የወንዙሃን በሰማያዊ ኳስ ተመስሎ ከበካይ ነገሮች ብርቱካናማ ኳሶች ናቸው ይህን የሚመስሉት ይህን ያጸዳሉ። ቡድን ኢትዮጵያ ከ6ኛ ክፍል እስከ 11ኛ ክፍል ተማሪዎችን ያካተተ ነው። ከቡድን ኢትዮጵያ በእድሜ ትንሽ የሆነው ብሩክ አብዮት ነው። ቴክኖሎጂ ይላል የ12 ዓመቱ ብሩክ። ቴክኖሎጂን ማወቅና መጠቀም ለውጥ ለማምጣት ይረዳል።
እኔ ወደ ሳይንስና ወደ ሮቦት ሳብኩት ቴክኖሎጂ ላይ ያለኝ ፍቅር በጣም ከፍ ያለ ስለሆነ ነው እና ይህንን ለማሻሻል ብዬ በመሳተፍ ለዚህ ደረጃ ደርሻለሁ። ደግሞ በብዛት ይህንን የፈለግኩት ሀገሬን ማሳደግ መለወጥ ስለምፈልግ።
የ13 ዓመቷና የ7ኛ ክፍል ተማሪ በአምላክ ፈቃዱ ደግሞ እንዲህ ትላለች።
የሰራናት ሮቦት ውሃና የተጣራ ውሃና የተበከለ ዓለም ማጣራት ስለሆነ ስራችን ያቺ ነገር ስበኛለች።
ሮቦቷን ለመስራት በርካታ የሐሳብ ልውውጥና ፍጭት ነበረ። ላለፉት 6 ወራት እንዴት እንገንባት፣ እንዴት እናሻሽላት ሲሉ ሲመክሩ ሲሰሩ ቆይተዋል። ብሩክ አብዮት ስለ አሰራሩ እንዲህ ይላል።
እኛ ብዙ ዲዛይን ሰርተን ነበረ፣ ነገር ግን ይሄ መጨረሻው ዲዛይን ነው። ይህ ዲዛይን እንዴት አድርገን ሰራ ነው ለሁሉም አመቺ የሆነ ኳሱን ለሚሰበስብበት እንዴት እንደሚንጠለጠል ሁሉንም በግምት ውስጥ በማካተት የትኛው የተሻለ ዲዛይን ይሆናል በማለት ይህን ዲዛይን ሰርተናል።
ቡድን ኢትዮጵያ የተለያዩ አቅምና ችሎታ ያላቸውን ወጣቶች ያሰባሰበ ነው። መለስ የኋላሸት የቡድኑ ቃል አቀባይ ነው። ከዚህ በፊት የማይተዋወቁ ልጆች ተሰባስበው እንዴት ውጤት ለማምጣት እንደሰሩ ያብራራል።
መጀመሪያ ያው ሁላችንም አዲስ ነበርን ለመተዋወቅ። አትላስ ቴክኖሎጂ ኢንስቲትዩት ነው የሰበሰበን። ሁላችንም ከተለያየ ትምህርት ቤት ነው የመጣ ነው። ማስታወቂያ ያለጠፉ፣ በዛ ማስታወቂያ መሰረት ሄድን፣ ተወዳደን። ያው ጠንከር ያለ ነበሩ ድሮ፣ ግን ያው እኛ አልፈናል። አንተዋወቅም ያው እንደማንም እንደማስተዋወቀው ሰው ሳምንት ሁለት ሳምንት ሶስት ሳምንት ነጅባል እርስ በርስ ለመተዋወቅ። ያም ሆኖ አብረ ጊዜ ታሳልፋለ፣ አርብን ከሰዓት ታሳልፋለ፣ ቅዳሜ፣ እሁድ። ስለዚህ ቀኑ ሙሉ እኛ ስለሆነ ስንሰራ ምን ስንል ዲዛይን ስናደርግ ስለሆነ የምንውለው ያው ትላመዳለን። በሂደት ደግሞ እዚህ ደርሰናል።
ሌላኛዋ የ11ኛ ክፍል ተማሪ በረከት ብርሃኑ የገጠሟቸውን ፈተናዎች በስኬት መወጣታቸውን ትገልጻለች።
ፈተናው ትንሽ ከበድ ቢልም ያው ተወጥተነዋል። እዚህ ቡድን ውስጥ ደግሞ ስገባ ያው ፕሮጀክቱም ጠንከር ያለ ነው፣ ግን ተስማምተን አብረን ሆነን ሰርተነዋል። ማለት ተስማምተን ምንም አይነት ግጭት በመሀላችን ሳይፈጠር በንግግር እየፈታን ምንም አይነት ነገር ቢሆን እዚህ ላይ ደርሰናል።
ቡድን ኢትዮጵያን በማስተባበርና በማሰልጠን የሰራው የአትላስ ቴክኖሎጂ ተቋሙ ቃል አብሲሳይ ነው።
በሳይንስ በቴክኖሎጂና በኢንጂነሪንግ ዙሪያ እድሜያቸው ከ9 እስከ 18 ዓመት እድሜ ክልል ውስጥ ያሉ ልጆች ይሄ ልጆቹ ላይ መነሳሳት እንዲፈጠር የፈጠራ ችሎታቸውን የፈጠራ አቅማቸውን ተጠቅመው ወደፊት ጥሩ ዜጋ እንዲሆኑ ሀገራቸውን ሊጠቅሙ የሚችሉ የተለያዩ ችግሮችን መፍታት የሚችሉ ልጆችን ለማፍራት ነው እና ልጆቹ ሲሰበሰቡ ምንድን ነው የኮምፒውተር ክህሎታቸው፣ የማትማቲክስ ክህሎታቸው፣ የኢንጂነሪንግ ክህሎታቸው ከፍ ያለ እኛም ያዘጋጀንላቸውን ፈተና ማለፍ የሚችሉ ልጆችን ነው መርጠን ያዘጋጀ ነው ማለት ነው።
በዚህ ውድድር አንድ ሌላ የ10ኛ ክፍል ተማሪ ደግሞ ከቡድን እስራኤል ጋር ተካፍሏል። ኢትዮጵያዊ ትውልድ ያለው ነው፣ ክንዲሁን ይባላል።
ኢትዮጵያዊ ተወላጅ ነኝ። ያደኩት መተው ነው። 10 ዓመት ኖራለሁኝ። የተወለድኩበትና ያደኩበት ጎንደር ውስጥ ጋር ነው። እስራኤል አገ የ10ኛ ክፍል ተማሪ ነኝ። የሁለተኛ ደረጃ 4-6 ዓመት ሆኛ ለበካ ከምኖረው
ወደ ሳይንስ፣ ወደ ቴክኖሎጂ፣ ወደ ሮቦት የሳበ ምንድን ነው?
እኔ ቴክኖሎጂ ሳበ ጓደኞቼ ናቸው አብሮ የሚማሩት እዳ በወዳ ምን እንደራ ተፈለኩትኝ። ህይወቴን በዚህ ነው የሚመራው። ከመጠን በያደስ ነገር ነው።
ምን መሆን ነው የምትፈልገው?
በቴክኖሎጂ ስራዎችን ነው የምፈልገው። ከመጠን በላይ ትልቅ ደረጃ ለመድረስ እና ኃይለኛ ሰው በመሆን ነው የምፈልገው። በቴክኖሎጂ ቢባል ነገር ማለት ነው።
ቤተሰቦች ምን ይላሉ? አሁን በዚህ ስኬት አግኝተ እስራኤልን ወክለ እዚህ ስትመጣ ምን ይላሉ ቤተሰቦች?
ከመጠን በላይ ደስታሉ። እነሱም አላመኑም የነበረ እንደሚደርሰው ነው ማለት ነው። በተመሰገን ደርሸዋለሁ እና ቤተሰቦች የሚረዱኛል ከጎን ነው ያሉ። እነሱም በጣም ደስታሉ። አንደኛ ጊዜ ከመድረስ
በእስራኤል ሁለተኛ ደረጃ ትምህርት ቤት ውስጥ አንተ እንደ ቤተ እስራኤል መማር ስትጀምር በትምህርት ቤት ያለው ሁኔታ ምን ይመስላል? አሁን አንተ ከሀገር የወጣ ሆኖ ባይተዋርነት ይሰማሃል ወይስ እንዴት ነው ያለው ሁኔታ?
አይሰማኝም። ምክንያቱም እኔ እንደ ሙሎ ነው የሚማረው፣ እንደ ሙሎ ነው የሚዋናው፣ እንደ ሙሎ ነው ሙሎም ነገር እንደሱ እንደነሱ ነው ማድረግ። አንድ ግን ይሆናል ግን አላየውም። እኔ ማየው ጥሩን ነገር ነው፣ በጎውን ነገር ነው። በጎውን ነገር አይቼ ክፉ ነገር መጣን ነው። በጎን አይቼ መነሳት ነው። መውደቅ አይጠቅመኝም። ስለዚህ ነው እምነቴ ነው።
ቋንቋስ በደንብ አሁን አማርኛም ትችላለህ? እንዴት አማርኛውን ይዛ ቆየው?
አማርኛውን ይዛ ቆየተኝ። እናት አባት ያውቃሉ፣ ያወሩኛል። እኔም ትንሽ መጠፋ ነባለሁኝ። የተወለድኩበትን አረሳም። ስለበትን ከረሳሁትኝ የምጠብትን ከረሳሁት የመረውን አላውቀውም። ስለዚህ የኢትዮጵያነትን በመኩራትና በመደሰት ነገር እንቃርገችዋለሁኝ። ስለዚህ ነው አረሰው መፈለገብ ነው።
በጣም ነው የማመሰግነው። መልካም እድል እመኝልሃለሁ።
እኔም አመሰግናለሁ። በጣም በላይ
በአማራ ብሔራዊ ክልል የተቀነባበረ የማፍረስ ዘመቻ እየተካሄደብኝ ነው ሲል ሰማያዊ ፓርቲ ትናንት ያወጣው መግለጫ የክልሉ መንግሥት አስተባብሏል። የክልሉ የመንግሥት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ ንጉሡ ጥላሁን ዛሬ ለቪኦኤ በሰጡት ቃል ሕግን ተላልፎ የሚገኝ ማንም አካል ይጠየቃል ብለዋል። በሌላ በኩል ደግሞ ከትናንት በስቲያ በሰማያዊ ፓርቲ አባላት ላይ በተመሠረተው የወንጀል ክስ የተጠቀሱ አንቀጾች በሀገሪቱ ከፍተኛውን ቅጣት የሚያስከትሉ መሆናቸውን አንድ የሕግ ባለሙያ በሰጡት ትንታኔ ጠቁመው በድንጋጌው ውስጥ የተጠቀሱትን ጥፋቶች መፈጸም የሚችል የተደራጀ ኃይል ኢህአደግ ብቻ ነው ብለዋል። ሰሎሞን አባተ ተጨማሪ አለው።
በዘጠኝ የሰማያዊ ፓርቲ መሪዎችና አባላት ላይ ከትናንት በስቲያ ባህር ዳር ላይ የተከፈተው ክስ የፖለቲካ ዘመቻና እርምጃ አካል ነው ሲል ሰማያዊ ፓርቲ ትናንት ባወጣው መግለጫ ማማረሩን መዘገባችን ይታወሳል።
እና እንደዚህ አድርገው ሙሉ በሙሉ የምዕራብ ጎጃምን፣ የሰሜን ጎንደርን፣ የደቡብ ወሎንና የምስራቅ ጎጃምን መዋቅሮች ሙሉ በሙሉ በአዋጅ በሚመስል መልኩ ነው ያፈረሱት። እና የተለየ የሚያደርገው ይህን መዋቅሩን ነው እየመጡ ያሉት። እና ወይ ሰላማዊ ትግል አይቻልም እዚህ ሀገር ከተባለ እኛም ሰው ቢታሰርም እንዲህ እንዲሰቃይም አንፈልግም። በግልጽ ያሉት ሊነገረን ይገባል። በተለይ ደግሞ አማራ ክልል
የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ ከቪኦኤ ጋር ካደረጉት ቃለ ምልልስ የተቀነጨበ ነው። ለሰማያዊ ፓርቲ ዝርዝር ቅሬታዎችና ውንጀላዎች ዛሬ ምላሽ የሰጡት የክልሉ የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ ንጉሱ ጥላሁን ምንም እንኳ በፍርድ ቤት በተያያዙ ጉዳዮች ላይ ዝርዝር ማብራሪያ ከመስጠት ቢቆጠቡም ከፓርቲው ጋር ክልላቸው የተለየ ጸብ እንደሌለው አመልክተዋል።
በአማራ ብሔራዊ ክልላዊ መንግስት በተናጠል ብቻ ሳይሆን በአጠቃላይ በኢትዮጵያም ያለው ህጋዊና ሰላማዊ መንገድን መርጠው አባላት አፍርተው በሀገሪቱ ውስጥ ለሚገነባው የመድበለ ፓርቲ ስርዓት አስተዋጽኦ ለማበረከት የሚንቀሳቀሱ ፓርቲዎች በሀገር ደረጃም በመንግስት በክልል ደረጃም ቢሆን በተቻለ መጠን እነዚህ ፓርቲዎች ይብዛም ያንስም አባላት አላቸው። የፓርቲውን መስመር የፓርቲውን ዓላማና ግብ አምነው የተመዘገቡና የሚንቀሳቀሱ አባላት ስላላቸው ለአባላቱ እውቅና መስጠት ስለሚገባው መብታቸው ስለሆነ ዴሞክራሲያዊ መብታቸው ስለሆነ የክልላችን መንግስትም የነዚህን ፓርቲዎች አባላት ከፓርቲዎቹ በስተጀርባ ፓርቲዎቹ ብቻ ሳይሆኑ አባላት ስላሉ ዜጎቻችን ስላሉ ያላቸውን ፖለቲካ አቋም ማራመድና ለህዝቡ አስገንዝበው ህዝቡ ይጠቅመኛል ካለ እነሱን ሊከተል አይጠቅመኝም ካለ ደግሞ ብይኑን እንዲሰጥ የግድ ስለሆነ እነዚህ ከነዚህ ፓርቲዎች አንዱ ሰማያዊ ፓርቲ ነው። ስለዚህ በተናጠል አንድ ፓርቲ አባላት አፍርቶ እየተንቀሳቀሰ ያለ ጫና ወከባ ሊደረግበት የሚችልበት አሰራሩም በተግባራዊ እንቅስቃሴም የለም። በመጀመሪያ ደረጃ ይሄንን ነው ማስገንዘብ የምፈልገው።
ይሁን እንጂ መጠየቅ ያለባቸው ሰዎች ካሉ በማንኛውም ጊዜ ይጠየቃሉ ብለዋል የመንግስትንም ሆነ የፓርቲን ባለስልጣናት እንዲሁም አባላት።
በተጠቃቀሱት አካባቢዎች በእያንዳንዱ ወረዳና ቀበሌ ያለውን እያንዳንዱን ሰው መረጃ ጠቅሼ ላብራራ እችላለሁ። ነገር ግን በአጠቃላይ ማናችንም ከህግ በታች ስለሆን አባል የሆንበት ወይ አመራር የሆንበት ፓርቲ ምንም ይሁን ምን መጠየቃችን ስለማይቀር የሰማያዊ ፓርቲም አመራሮች አባላት ጥፋት አጥፍተዋል፣ ህግ ተላልፈዋል፣ ምንም እንኳን በሰላማዊ መንገድ እንንቀሳቀስ ይበሉ እንጂ ሰላምን የሚያደፈርስና ህግን የሚጥስ ተግባር ውስጥ ገብተዋል ብሎ መረጃ ያለው ሰው አካል ሊጠይቃቸው የግድ ነው። በዚህ ሁኔታ ውስጥ በዚህ ማዕቀፍ የሚታዩ ናቸው ማለት ነው። በአጠቃላይ ሰማያዊ ፓርቲ ቅሬታ ያቀረበባቸው አካባቢዎች የእያንዳንዱ ሰው የእያንዳንዱ ፓርቲ አባል ማለት የፓርቲው አባል ወይም ደግሞ አመራር ጉዳይ ግን በህግ ፖሊስ ባለው መረጃ አቃቤ ህግ ክስ መስርቶበት ፍርድ ቤቶች የፍትህ ስርዓቱ ብይን የሚሰጥ ስለሆነ ይሄንን ማዕቀፍ ነው በደንብ አድርገን እያስተገበርን ያለ።
አቶ ንጉሱ፣ ለመሆኑ ሰላማዊ ትግልን የእርስዎ መንግስት እንዴት ነው የሚገነዘበው? መቼም በአማራ ክልል ውስጥ ገዢው ፓርቲ ብአዴን ነው። የብአዴንን አሰራርና አካሄድ አስተሳሰብ ተቀብሎ መኖር ነው ወይም በሱ ስር መንቀሳቀስ ነው ወይስ ደግሞ ሰማያዊ ፓርቲም ሆነ ሌሎች ተቃዋሚ ፓርቲዎች የሚጠቅሱት ይህንን እርስዎ የጠቀሱትን ህገ መንግስት ነው እና ይህንን ህገ መንግስት ማክበር ነው?
ህገ መንግስቱን ማክበር ነው። ህገ መንግስቱን ማክበር በቃልና በተግባር ግን ከተለያየ ቃል ሳይሆን ተግባር ነው የሚታየው።
የፍርድ ሂደቶች ይዘገያሉ፣ ይጓተታሉ መባሉን ያላስተባበሉት አቶ ንጉሱ በዚህ መስክ ስራዎች መከናወን እንዳለባቸው ገልጸዋል። በሌላ በኩል ደግሞ የሰማያዊ ፓርቲ አባላት በተከሰሱባቸው የወንጀል ህጉ አንቀጾች ላይ ትንታኔ የሰጡን የህግ ባለሙያ አቶ ተማማ አባቡልጎ የክሱ አቀራረብ ትክክል ነው ብለው እንደማያምኑ ገልጸዋል።
የተጠቀሰው አንቀጽ በጣም ከባድና በአገሪቷ የመጨረሻው ከባዱ አንቀጽ ነው በሰዎች ላይ የተጠቀሰው እና በእርግጥ ያን ነገር አድርገዋል ከዛ ጋር የሚያያይዛቸው ነገር አለ ብሎ የሚለውን ስታብሊሽ አድርጎ በመመስረቱ ከባድ ስለሚሆን በዚህ መልኩ የሚቀርቡ ጉዳዮች በጣም በከፍተኛ ጥንቃቄ የሚሰሩ መሆን ያለባቸው ነው የሚመስለኝ።
እና እርስዎ ይሄንን ክስ ሲያዩት የወንጀሉን ዝርዝር አቀራረብ ሲመለከቱት እና ተያያዙ የተባሉ ማስረጃዎች፣ እማኞች እና ሰነዶችን ሲያጤኑ ይሄ አቀራረብ ሊቀጥል የሚችል ከከሳሹ አኳያ ከአቃቤ ሕግ አኳያ ሊገፋበት የሚችል አቀራረብ ነው?
አይመስለኝም። ምክንያቱም ጉዳዩ ራሱ ሲነሳ የሚታወቅ ነገር አለ። የህዝብ የመብት ጉዳይ ጥያቄ አለ። ያን ተያይዞ የተፈጸሙ ነገሮች አሉ። በእርግጥ እነዚህ ሰዎች ከዛ ጉዳይ ጋር የሚያያይዛቸው ነገር አለ ወይ ብለ ስትል፣ በእርግጥ የሚያያይዛቸው ነገር አለ ብለ መናገር አትችልም። ምክንያቱም እነዚህ ሰዎች አልገደሉም፣ ተደረገ የተባለውንም ነገር ንብረት ጉዳትም አላደረሱም። እነዚህ ያደረጉት ሌሎች ሰዎች ናቸው። በመንግስት በኩል የታመነ ነገር አለ። እነዛ ሰዎች ባልተከሰሱበት ሁኔታና ለፍርድ ባልቀረቡበት መልክ ይህን አንድ አድርጋቸዋል፣ ሙከራ አድርጋቸዋል። ሙከራ እኮ የሚባለው የተፈጸመውን ድርጊት አንደኛው የተገደለ ሰው አለ፣ ክሱ ላይ እንድትጠቀሱ የጠፋ ንብረት አለ፣ ማጠፋው ነው። እነዚህ ሰዎች አላጠፉትም። እነዚህ ሰዎች አልገደሉም። ስለዚህ ሰልፉ ፍቃድ አለው ከተባለ አንደኛ ህጋዊ ነው የሚሆነው። ሁለተኛ ሰልፉ ፍቃድ ከሌለው ደግሞ እነዚህ ሰው ሰልፉን ጠሩት ሊባል አይችልም። ስለዚህ በሁለቱም መልኩ እነዚህ የፖለቲካ ፓርቲ አባላት ሰልፉ አልተፈቀደም ከተባለ ይህ ሰልፍ ራሳቸው ሰውን እነዚህ ሰዎች ቦት ተወፋላ መጥ ድረስ በእነሱ መጣ ሊባል አይችልም። ሰልፉ ፍቃድ ካለው ደግሞ ዞርበል ህጋዊ ነው የተፈቀደ ነገር ስለሚሆን እዛ ውስጥ የተፈጠሩት ነገር ተጠያቂ ድርጅቱ ሳይሆን እዛ ጋር ህግን ለማስከበር መጥቶ ከመጠን በላይ የሆነ ኃይል የተጠቀመ አካል ነው ተጠያቂ የሚሆነው እንጂ እዚህ ወገን የዚህ ፓርቲ አባላት ሊሆኑ አይችሉም ማለት ነው። በሁለቱም መልኩ ክሱ የሚያዋጣ አይሆንም።
የተመሰረተውን ክስ በፌዴራሉ ፍርድ ቤት ውክልና ካልሆነ በስተቀር ጉዳዩ የቀረበለት ፍርድ ቤት የማየት ችሎታ እንደሌለው የጠቆሙት አቶ ተማም በተጠቀሱት የወንጀል ህግ አንቀሶች የሰፈሩትን ጥፋቶች ማድረስ የሚችል ብቸኛ ኃይል አሁን ኢትዮጵያ ውስጥ ኢህአደግ ብቻ ነው ብለዋል። ከአቶ ንጉሱ ጥላሁንና ከአቶ ተማም አባቡልጉ ጋር የተደረጉ ሙሉ ቃለ ምልልሶችን ከዌብሳይታችንና ከፌስቡክ ገጻችን ያገኛሉ።
ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። አሁን ከእናንተ ከአድማጮች ከደረሱን አስተያየቶች አሉላ።
ከእናንተ ከአድማጮች ከደረሱን ብልሃል አዲሱ ልክነ በ2022059947 የውስጥ መስመር 14 ከደረሱን አስተያየቶቻችሁ ጥቂቱን እንስማ።
የተከበራችሁ የአሜሪካ ድምፅ ፕሮግራም አዘጋጅ፣ የተከበራችሁ አድማጮች፣ ሰሞኑን በዶክተር ዮሐንስ ዘለቀና በዶክተር አበበ ሰኝ መካከል እየተደረገ ያለው የታሳ ብቻ ነው። አንድ መሰረታዊ ነገር መጀመሪያ መታወቅ አለበት። ይሄውም የነበረ ያለና የሚኖር ነገር አለ። የህዝቦች አስተባበር፣ የመንግስታት መለዋወጥ፣ የመንግስት ክፍፍል አስተዳደሩን መዋቅሩን ይፋውጠዋል እንጂ የህዝቦችን አሰፋፈር አይለው። ምን ማለት ነው? ዛሬ ኦሮሞ በነበረበት ነው ያለው ወደ የሚኖረው አማራው፣ ትግሬው፣ ሁሉም ህዝቦች አሁን የያዙትን ጂኦግራፊ አይለውጡም። የሚለወጠው በሚመጣው መንግስትና በሚሄደው መንግስት መካከል የመንግስት አከላለን መዋቅር አሻሻም ነው የሚለወጠው። በየዘመኑ እያደገ ሲመጣ በፊት የነበረው ይለወጥ። በመለወጡ ምክንያት በመጀመሪያ መረጋገጥ ያለበት አንድ ህዝብ ማንነቱን ሳይለውጥ የያዘውን ቦታ ሳይለውጥ መቀጠል አለ። ይሄ በሁሉም ህዝቦች ላይ እየሰራ ያለ በኢትዮጵያም ጭምር። ነገር ግን ዛሬ በኦሮሚያ ላይ እየተነሳ ያለው ጥያቄ አግባብ አይደለም። ምክንያቱም በዚህ በአሁኑ ሰዓት ኦሮሞ አዲስ አበባ ላይ ባለው ምክንያት ጥቅም ተነሳ እየተባለ የሚነሳው ነገር የተሳሳተ ነው።
ዲዮች አመሰግናለሁ። ዛሬ ሲናገር የሰማሁት የውጭ ጉዳይ ሚኒስትር ቃል አቀባይ ከሄኖ ጋር ምንድን ያለው የሽብር ፈጠራ ጥንስሱም መፍለቂያውም የህገ ወጥ ገንዘቡ ዝውውሩም ማህበራዊ ሚዲያው ነው የሽብር ፈጠራ ጥንስስ አለ። በነገራችን ላይ ይሄ የተዛባ የአመለካከት ጉድለት ወይ ደግሞ አውቆ የፖለቲካ አነጋገር ነው። ሽብር ፈጠራ ጥንስሱ መጥፎ መንግስት ነው። ለሁሉም መሰረት አንድ ቤተሰቡ በአባት እናቱ ባለጌ የሆነ ሰው ባለጌ ቤተሰብ ነው ያለው። መንግስት የራሱን ህግ ካላከበረ፣ አድሎኛ ከሆነ፣ ዘረኛ ከሆነ፣ ህግን ማያከብር ከሆነ የእሱን ህግ ማንም አያከብርም። ባገኘው ቀዳዳ ሁሉ ሌላው ይጠቀምበታል። ለምሳሌ ስለ ገንዘብ ዝውውር እንመልከት። የሀሰት ገንዘብ ዝውውር ብሎ ተናግሯል። ይህንን የሀሰት ገንዘብ ዝውውር ማንም ያዘዋውረው ማን ነው? ኤፈርት የሚቆጣጠረው ኤፈርት ለመሆኑ ኦዲት ይደረጋል? ከየት ገንዘብ እንደመጣ የት እንደሚውል ተፋሰሱን ማን ያውቀዋል? ሌላው ደግሞ ኢትዮጵያውያን ሽብር ፈጥሮ አያውቅም። ኢትዮጵያ ውስጥ ሽብር እየፈጠራለው ያለው መንግስት በኦሮሚያ ሁሉ የሚደረገው ያ ሁሉ ግፍ ግድያ በአማራ የሚደረገው የሰዎችን ጥፍር መንቀል በ21ኛው ክፍለ ዘመን ጥፍር ሲነቅሉ ሰው ሲያኮላሹ ተጠያቂ ናቸው። ሽብር ያለበት ሀገር በሙሉ የዴሞክራሲ ጥፋት ያለበት ሀገር ነው።
አስተያየቶቻችሁን ያድርሳችሁን አድማጮች እናመሰግናለን። ሌሎቻችሁም በፕሮግራሞቻችሁ ላይ የሚሰማችሁን የሚታያችሁን ጻፉልን፣ ደውሉልን። ይህ ከዋሽንግተን ዲሲ በ1922ና 25 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈው ፕሮግራም ነው።
ቀዳሚው ሁለተኛው አጋማሽ ኢትዮጵያን በአሜሪካ
ባለቤት ተይዞ እንደሚባለው ሆኗል። ኢትዮጵያን በአሜሪካ አዘጋጅና አቅራቢው እዚያ ጠገቤ ያለ ብል ልክ ይመስለኛል።
አዎ አሉላ፣ አመሰግናለሁ። ወደ ዛሬው መሰናዶ ከማለፍ በፊት ግን በሲያትል የአስር ቀናት ቆይታዬ ለፕሮግራም የሚሆኑ አያሌ ጠቃሚ ነገሮችን አግኝቻለሁ። እዚያ ያለው የኢትዮጵያን ማህበረሰብ ጥሩና ሰፊ እንቅስቃሴ ያለው ለብዙ ኢትዮጵያውያን ማህበረሰብ ማዕከሎች ምሳሌና አርአያ የሚሆኑ እንቅስቃሴዎችን ያደርጋል። ዛሬ የመጀመሪያው ክፍል ይቀርባል። በነገራችን ላይ በዚያው ቆይታዬ የቦይንግ ፋብሪካን ጎብኝቻለሁ። አውሮፕላን መስሪያ ፋብሪካውን፣ አውሮፕላኑን የሚሰሩ ከጭራው እስከ አፍንጫው ያለውን የሚገጣጥመው ለበረራ ወይም ለሽያጭ ዝግጁ መሆኑን ራሳቸው በረው ወይም አብረው በረው የሚያረጋግጡ ሰዎች ከነዚህ መካከል ኢትዮጵያውያን አሉ። ሁለት ኢትዮጵያውያን አግኝቻለሁ። ሊድ ቴክኒሽያኖች ናቸው፣ ኤሌክትሪካል ዲዛይነሮች ናቸው። ኤርሚያስ ዘገየ ብሩና አሊ ሰይድ የወደፊት እንግዶቼ ናቸው። ነገራችን ላይ ለእኔም ለባለቤቴም የሚከፍለውን ከፍለው ቦይንግን ያስጎበኙንን ኤርሚያስን ከነ ቤተሰባቸው በጣም አመሰግናለሁ። በስራቸውና በኑሯቸው ስኬት ያስመዘገቡ ኢትዮጵያውያንንም አግኝቻ አናግሬያለሁ። ይህም በሄደር ተይዟል። ከኳሱ ጋር የሚዘዋወሩ በፖለቲካም ሆነ በማህበራዊ ጉዳዮች ላይ የሚያጠነጥኑ ልዩ ልዩ ስብሰባዎችን ተከታትያለሁ። ለምሳሌ የጎንደር ህብረቱ፣ ይሄም ጊዜውን ጠብቆ ይቀርባል። ሌሎችም አሉ፣ ግን እነዚያም በመዘርዘር ጊዜ እንዳልወስድ ወደ ዛሬው ልሄድ። የኢትዮጵያውያን ማህበረሰብ በሲያትል 30ኛ ዓመቱን ባለፈው 15 ቀን አክብሯል። ማህበር እየተባለ መንቀሳቀስና ኢትዮጵያውያንን ማሰባሰብ ከጀመረ ግን ጥንት ነው። ገና ኢትዮጵያውያን ሲያትልን ሲረግጡ ዛሬ 30 ዓመት ብሎ የሚቆጥሩህ ግን ህጋዊ ሆኖ የመንግስትን እውቅና አግኝቶ ከተቋቋመ ጀምሮ መሆኑን የቦርዱ ሊቀመንበር ገልጠውልኛል። እሳቸውም አቶ መላኩ እሸቴ ሀብተ ጊዮርጊስ ይባላሉ። እንዲህ ይገልጹታል።
በመጀመሪያ የተመሰረተው በፈረንጆች አቆጣጠር በ1980ዎቹ መጀመሪያ ላይ ነው። ወገኖቻችን ወይም ኢትዮጵያውያን በስደት ከሚኖሩበት ሱዳንና ከመሳሰሉት አካባቢዎች ወደ ሲያትል በመጡበት ጊዜ በወቅቱ በጊዜው ይኖሩ የነበሩ ጥቂት ግለሰቦችና በትምህርት ላይ የነበሩ ኢትዮጵያውያኖች እንዲሁም ከስደተኞቹ ከራሳቸው የተወጣጡ አንድ ማህበር ተቋቁሞ ነበር። ይሄም የኢትዮጵያ ስደተኛ መርጃ ማህበር በማለት አቋቁመው ወገኖቻችንን በሰፊው እርዳታ አድርገዋል በወቅቱ ማለት ነው። ከዛ በኋላም በ1987 የኢትዮጵያ ኮሚኒቲ መረዳጃ ማህበር ወይንም ኢሲኤምኤ በመባል በዋሽንግተን ስቴት በዋሽንግተን ክፍለ ሀገር ህግ መሰረት ትርፋማ ያልሆነ ድርጅት ሆኖ ተመዝግቦ ፍቃዱን አውጥቶ በመንግስት ደረጃ ታውቆ 501(c)(3) አውጥቶ መንቀሳቀስ የጀመረበት ጊዜ 1987 ስለሆነ ለዚህ ነው 30ኛ አመቱን የምናከብረው። በ2010 አሁን ያለንበትን ህንጻ ገዝተን በ2012 ላይ የኢትዮጵያ ኮሚኒቲ በሲያትል ተብሎ እንደገና ተሰይሞ ማህበራዊና ኢኮኖሚያዊ አገልግሎት ለወገኖቻችን በመስጠት ላይ ይገኛል።
እስቲ ስለ ሲያትል ኢትዮጵያ፣ በነገራችን ላይ እናንተ ብቻ ናችሁ እዛ ዋሽንግተን ሲያትል ያለ የኢትዮጵያ ማህበረሰብ ወይስ እንዲህ እንደኛ አካባቢ አሁን ዲሲ ብዙ ናቸው? 3-4 አሉ እና ምን ያህል አሉ? ሌሎች አሉ?
የተለያዩ በብሔር የተደራጁ አሉ ማህበሮች፣ ግን የኢትዮጵያን በጥቅሉ ይዞ የሚንቀሳቀስ የኢትዮጵያ ኮሚኒቲ በሲያትል ብቻ ነው።
አሉላ፣ እንደምታውቀው የዘንድሮ 34ኛ የሰሜን አሜሪካ የስፖርት በዓል አንዱ አስተናጋጅ ይሄ ማህበረሰብ ነበርና ከንቲባው የሲያትል ኤድዋርድ ማሪ ያን ሳምንት የኢትዮጵያ ሳምንት ብለው ባወጁበት ጊዜ ገልጸውታል። ይሄ ለማዕከሉ ከፍተኛ ኩራት፣ ክብር፣ ይልቁንም እውቅና እንደሆነ አቶ መላኩ ገልጸውልኛል።
የሲያትል ሜር ወይም ከንቲባ የኢትዮጵያን ሳምንት ብለው ባወጁበት ጊዜ የእኛን ስም በመጥቀሳቸው አንደኛ ትልቅ ኩራት ተሰምቶናል፣ ሁለተኛ ደግሞ ይህንን እንደ ድል እንቆጥረዋለን። ከዛሬ 2 ዓመትና 3 ዓመት በፊት የኢትዮጵያ ኮሚቴ በከተማው ወይንም በሲቲ ኦፍ ሲያትል አስተዳደር ውስጥ በሚደረጉ ስብሰባዎችም ሆኑ ግብዣዎች ላይ የኢትዮጵያ ኮሚኒቲ የሚል መቀመጫ ቦታ እንኳ አይዘጋጅልንም ነበረ። በተለያየ ምክንያት ወይ የኢስት አፍሪካን ኮሚኒቲ የምስራቅ አፍሪካ ማህበረሰብ ወይንም ደግሞ በጥቃቅን ማህበሮች የተቋቋሙ ለነሱ ተዘጋጅተው እኛም አንድ ስም ሰጥተውን በዛ ላይ እንድንቀመጥ ይገፋፉን ነበረ። እኛ ግን የኢትዮጵያ ኮሚኒቲ መታወቅ አለበት ብለን ሰላማዊ የሆነ ተቋማችንን እያቀረብን በምንጠራበት ጊዜ ሁሉ የተዘጋጀልን መቀመጫ ላይ ሳይሆን እየቆምን ስብሰባውንም ሆነ ግብዣውን ተካፍለን ግን የምንሰራውን ስራ ከሲቲው ጋራ ግልጽ በሆነ መንገድ እየቀጥለን እንዲሁም ደብዳቤዎች በመጻፍ ትክክል አለመሆኑን በማሳወቅ የኢትዮጵያ ኮሚኒቲ በሲያትል የሚለው በአሁኑ ሰዓት በከተማው አስተዳደር ውስጥ ስም ተሰጥቶት በምንጠራበት ቦታ በሙሉ የራሳችን ቴብል ይኖረናል፣ የራሳችን መቀመጫ ይኖረናል ማለት ነው። ለዚህም ከፍተኛ ድል የበቃ ነው። በሲያትል የሚኖሩ ኢትዮጵያውያን በሙሉ ያደረጉት አስተዋጽኦ ነው። አንደኛ ቤተሰቦች ልጆቻቸውን በማስተማር በየኮሌጁ በመላክ ልጆቻችን በተለያየ ትምህርት ቦታ ላይ ጥሩ ውጤት በማምጣት በስራ ላይ የተሰማራ ነው። ኢትዮጵያውያኖች ደግሞ ከፍተኛ አገልግሎት በኢኮኖሚም ሆነ በማህበረሰብ ውስጥ ለሲያትል ከፍተኛ ጥቅም በመስጠታችን ይሄንን ከከንቲባው በመገንዘባቸው ነው የእኛን ስም ጠቅሰው የእኛን አገልግሎት እንዲታወቅ ማድረጋቸው ለእኛ አንደኛ ኩራት ነው፣ ሁለተኛም ደግሞ ድል ነው። ይህ በእንዲህ እንዳለ የተለያዩ በብሔር የተደራጁ አሉ ማህበሮች፣ ግን የኢትዮጵያን በጥቅሉ ይዞ የሚንቀሳቀስ የኢትዮጵያ ኮሚቲ በሲያትል ብቻ ነው።
መልካም አነሳሴ። ስለ ሲያትል ኢትዮጵያውያን ጥቂት እንዲነግሩ ነበረ። ምን ያህል ኢትዮጵያውያን አሉ? በግምት ነው መቼም እንኳን በስቴት ደረጃ በብሔራዊ በሀገር አቀፍ ደረጃም የኢትዮጵያኖች ቁጥር ትክክለኛው አይታወቅም እና ስታቲስቲክስ ወይም በአሃዝ የወሰነ የተያያዘ ነገር የለም መረጃ። ግን ስለ ሲያትል ኢትዮጵያውያን ስል እንደው ምን ያህል እንደሆኑ ቁጥራቸው፣ ምን ያህል በኢትዮጵያውያን የሚካሄዱ ድርጅቶች እንዳሉ፣ ይህን የመሳሰለ በስራ የተሰማሩት ደግሞ በምን አይነት ሙያ ስንት ከመቶ ሙያተኞች ወይም ፕሮፌሽናልስ አሉ፣ ስንት በመቶ ደግሞ እንዲሁ ጉልበታቸውን ሸጠው የሚያድረዋሉ፣ የመሳሰለ እስቲ ገለጹልን።
እነዚህ አሁን የጠቀስካቸውን ነገሮች በግልጽ ለማስቀመጥ በጣም አስቸጋሪ ነው። ግምታዊ የሆኑ ነገሮችን መስጠት እንችላለን። ወይንም ሲቲው ወይም ካውንቲው ወይም ስቴቱ የሚያወጣቸው አንዳንድ ዶክመንቶች ይኖራሉ። በመጀመሪያ የኢትዮጵያ ኮሚኒቲ ሲመሰረት የነበሩት አባላት በጣም ጥቂት ነበሩ። በተለይ እንደገለጽኩት በ2010 አሁን ያለንበትን ኮሚኒቲ ሴንተር በምንገዛበት ጊዜ 300 አባላት ብቻ ነበሩን። በዛሬው ሰዓት ደግሞ ወደ 1700 አባላት አሉን። ይሄ ለእኛ ከፍተኛ እድገት ነው። ብዙ አባሎች ተመዝግበዋል። ስራችንን እያዩ ወደ ኮሚኒቲያችን የመጡ ኮሚኒቲያችንን በመደገፍ ላይ ይገኛሉ። እንግዲህ ወደ ጠቅላላ ኢትዮጵያውያኖች ቁጥር በምንገባበት ጊዜ 1700 በጣም ትንሽ ቁጥር ነው። በአሁኑ ሰዓት በዚህ በኪንግ ካውንቲ እኛ በምንኖርበት ሲያትል ባለበት ካውንቲ ወይም አውራጃ ውስጥ ከ25,000 to 35,000 የሚደርሱ ኢትዮጵያውያኖች ይኖራሉ ነው የሚባለው። ያሉን አባላት ቁጥር በጣም አነስተኛ ቢሆንም አባልም ሳይሆኑ የኢትዮጵያ ኮሚኒቲ መኖር የሚደግፉ እና ኮሚኒቲያችን ወደፊት እንዲራመድ የሚፈልጉ ብዙ አባላት አሉ። ግን ባለው የስራ ጫና፣ የቤተሰብ ሁኔታ እና በሌሎች ጉዳዮች በሙሉ አባል ሆነው ያልተመዘገቡ አሉ። እነሱንም መርሳት የለብንም። እነዚህ 1700 አባላት በአባልነት የሚከፍሉት መዋጮ ይኖራል። ያንን መዋጮ በማሰባሰብ እና ሌሎች ገቢዎችን በማሰባሰብ ኮሚኒቲያችንን ራን እናደርጋለን።
ምን ምን አገልግሎት ነው የምሰጡ ለኢትዮጵያውያኑ?
ላለፉት 30 ዓመታት በተለያየ ጊዜ ስማችን ቢቀየርም የምንሰራቸው ስራዎች ግን አልተቀየሩም። አገልግሎታችንን እያሰፋን የመጣ ነው። በዓላማ ደረጃ የተቀመጠው የኢትዮጵያ ኮሚኒቲ ከሃይማኖት፣ ከዘር፣ ከፖለቲካ ነጻ ሆኖ ሁሉንም ኢትዮጵያዊ በእኩልነት እንዲገለገሉ ወይንም እንዲያገለግሉ የሚያደርግ ድርጅት ነው። ሁለት ዓላማዎች አሉት። አንደኛ ወደዚህ ሀገር የሚመጡ ወገኖቻችን አዲስ ሆነው ሲመጡ ወይንም ደግሞ እዚህ ሀገር ኖረው ህይወታቸው በሚፈልጉት መንገድ ያልተሳካላቸው ወገኖቻችንን በመርዳት ለራሳቸው፣ ለቤተሰባቸው፣ ለወገናቸው እንዲሁም ለሀገራቸው ጠቃሚ ዜጋ እንዲሆኑ ማድረግ ነው። ሁለተኛው ደግሞ ኢትዮጵያዊነትን፣ የኢትዮጵያ ባህልን፣ ታሪክን ጠብቆ አቆይቶ ለሚቀጥለው ትውልድ ማስተላለፍ ነው። በእነዚህ ሁለት ጉዳዮች ላይ ነው በከፍተኛ ሁኔታ እየሰራን ያለ ነው።
አቶ መላኩ ሸቴን አመሰግናለሁ። አሉላ፣ ብዙ ነው ይሄ ማዕከል የሚያከናውነው፣ ለብዙ የማዕከሎች ምሳሌነት ያለው ነው እና በሚቀጥለው ጊዜ ደግሞ ሌሎቹን ይዤ እቀርባለሁ።
መልካም።
በዚሁ እንግዲህ በቀጥታ ወደ ቀጣዩ ፕሮግራም እንለፍ።
ጥሩ።
ሴቶችና ቤተሰብ።
የቢልና መልንዳ ጌትስ የበጎ አድራጎት ድርጅት ለዓለም አቀፍ የቤተሰብ ምጣኔ መርሃ ግብሮች 375 ሚሊዮን ዶላር ሊለግስ ቃል ገባ ይላል ተከታዩ የሴቶችና ቤተሰብ ፕሮግራማችን። የአሜሪካ ድምፁ ሄንሪ ሪጅዌል ለንደን ላይ የተካሄደውን የቤተሰብ ምጣኔ ላይ ያተኮረ አብይ ጉባኤ ተከታትሎ ያጠናቀረው ዘገባ ነው። ቆንጅት ታየ ለምሽቱ እንዲህ አቀናብረዋለች።
ቢልና ሜሊንዳ ጌትስ የበጎ አድራጎት ድርጅት ለጽንስ መቆጣጠሪያ መርሃ ግብሮች የሚሰጠውን ገንዘብ በከፍተኛ መጠን እንደሚያሳድግ ቃል የገባው ትናንት ማክሰኞ ለንደን ላይ በተካሄደውና ከመላው ዓለም የተውጣጡ ልዑካን በተሰባሰቡበት የቤተሰብ ምጣኔ ጉባኤ ላይ ነው። በእርግጥ ጉባኤው ላይ ዋናውን ትኩረት የሳበው የዩናይትድ ስቴትስ መንግስት የቤተሰብ ምጣኔ መርሃ ግብሮች እርዳታውን የመቀነስ እቅድ መያዙ ነው። በለንደኑ ጉባኤ ላይ ለመርሃ ግብሮቹ የምንሰጠውን ወጪ ከፍ እናደርጋለን ብለው በርካታ ለጋሾች ቃል ገብተዋል። ሴቶች የጽንስ መከላከያዎችን እንዲያገኙ የሚያስፈልገውን ወጪ ለማሳደግ ከሁሉም ግዙፉ የእርዳታ ቃል የተገኘው ግን ከዩናይትድ ስቴትሱ የቢልና ሜሊንዳ ጌትስ በጎ አድራጎት ድርጅት ነው። ይህንን ዜና ያበሰሩት ሜሊንዳ ጌትስ
$375 million that the foundation announced today, that is absolutely not a reaction to President Trump.
የበጎ አድራጎት ድርጅቱ ዛሬ ይፋ ያደረገው $375 million እርዳታ ፈጽሞ ለፕሬዝዳንት ትራምፕ ለወሰዱት አቋም የተሰጠ ምላሽ አይደለም። ዩናይትድ ስቴትስ ለቤተሰብ ምጣኔ የምትሰጠውን ያን ሁሉ እርዳታ ተክቶ ለማሟላት ከማንም አቅም ውጪ ነው።
ለዓለም አቀፍ የቤተሰብ ምጣኔ መርሃ ግብሮች ከማናቸውም እጅግ ትልቁ የሆነውን እርዳታ የምትሰጠው ዩናይትድ ስቴትስ ስትሆን በዚህ የአውሮፓውያን አመት 600 ሚሊዮን ዶላር ለግሳለች። ይሁንና ባለፈው ሚያዝያ ወር ፕሬዝደንት ዶናልድ ትራምፕ ለተባበሩት መንግስታት ድርጅት የስነ ህዝብ ፈንድ አሜሪካ የምትሰጠውን ገንዘብ ለመሰረዝ እቅድ ያላቸው መሆኑን ይፋ ማድረጋቸው ይታወሳል። የጽንስ ማቋረጥ አገልግሎትን ጨምሮ አስገዳጅ የሆኑ የቤተሰብ ምጣኔ አድራጎቶችን ይፈጽማል በማለት ወንጅለውታል። ድርጅቱ ይህንን ክስ አጥብቆ ነው የሚያስተባብለው። የናይጄሪያ የጤና ጥበቃ ሚኒስትር ፕሮፌሰር አይዛክ አዶዌሌ የዩናይትድ ስቴትስ ፕሬዚደንት የእርዳታ ስረዛ እቅድ ከባድ አንደምታ እንደሚኖረው ነው የሚያስጠነቅቁት።
Every country in the developing world will be worried because it's really
በታዳጊው ዓለም የሚገኙ አገሮችን በሙሉ የሚያስጨንቅ ጉዳይ ነው። ምክንያቱም ብዙ ትልቅ የበጀት ክፍተት ስለሚፈጥር የቤተሰብ ምጣኔ ድህነትን ከማስወገጃ ስልቶች አንዱ ነው። የእናቶች ሞትን ለመቀነስ ትልቅ አስተዋጽኦ የሚያደርግ ነው። ለጋራ ብልጽግናም ይጠቅማል።
ናይጄሪያ እንደ አውሮፓውያን አቆጣጠር በ2050 ዓመተ ምህረት በህዝብ ብዛት ከዓለም ሶስተኛ ልትሆን እየተንደረደረች ናት። ያን ጊዜ የህዝቧ ብዛት ከ400 ሚሊዮን እንደሚበልጥ ነው የሚገመተው። የናይጄሪያ የበጀትና የብሔራዊ እቅድ ሚኒስትሯ ዘይነብ አህመድ ፈጣን እርምጃ መውሰድ እንደሚያስፈልግ ያስገነዝባሉ።
ምጣኔ ሀብታችን በዚያ መጠን የገዘፈ የህዝብ ብዛት ሊያስተናግድ አይችልም። እጅግ በጣም ከባድ ፈተና ነው የሚሆነው። አሁኑኑ መፍትሄ ማግኘት አለብን።
ናይጄሪያ ለዚህ የአውሮፓውያን 2017 ዓመተ ምህረት ለቤተሰብ ምጣኔ መርሃ ግብሮቿ 3 ሚሊዮን ዶላር መድባለች። የበለጠ ገንዘብ እንደሚያስፈልግም ነው የምትናገረው። ወጣቱን በቤተሰብ ምጣኔ መድረስ አስፈላጊ መሆኑን ሚኒስትሮቹ ያስገነዝባሉ።
My friend and I, we just wanted to find out about family planning.
Safe sex, actually.
Ah, it is good that you have come. Hey, but who wants to be having the sex?
ይህ በቅንጫቢ የተሰማው የአፍሪካ ኤምቲቪ ድራማ ሹጋ የሚባለው ነው። በድራማ መልክ የወሲባዊ ጤና፣ የጽንስ መቆጣጠሪያና የኤችአይቪ ጉዳይ መልእክቶችን ለወጣቶች ያደርሳል። 720 ሚሊዮን ተመልካቾች እንዳሉት ነው የሚነገረው። በአሁኑ ጊዜ ይህ ዝግጅት ከፊል ወጪው የሚሸፈነው በዩናይትድ ስቴትስ መንግስት ነው። ጆርጂያ አርኖልድ የኤምቲቪ Staying Alive የተባለው በጎ አድራጎት ክፍል ዋና ስራ አስኪያጅ ናቸው።
It's much harder for governments and organizations to be able to speak very openly about it.
ለመንግስታትና ለድርጅቶች ስለወሲብ በግልጽ ማውራት ከበድ ይላል። የኛ ሚና እዛ ላይ ነው የሚያስፈልገው። ያለንን ስም ተጠቅመን ወጣቶችን በሚጠቀሙበት መገናኛ ሁሉ መድረስ እንችላለን።
በለንደኑ ጉባኤ ላይ የተገኙት ተካፋዮችም ከግሉ ዘርፍና ከመንግስታት ጋር አጋርነት መመስረት፣ የጽንስ መከላከያንና በአጠቃላይ የቤተሰብ ምጣኔ ምክሮችን ለህዝብ ለማዳረስ ይጠቅማል ብለው ተስፋ ያደርጋሉ።
ቆንጅትንና እንግዶቹን እናመሰግናለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አሁን ዲሞክራሲ በተግባር የኢትዮጵያ ሶሻል ዲሞክራቲክ ፓርቲ አንደኛ ጠቅላላ ጉባኤውን አጠናቆ የጋራ መግለጫ አውጥቷል። አባላቱ የፓርቲውን የአምስት ዓመት የሥራ እንቅስቃሴ ሪፖርትም አድምጠዋል። እንደዚሁም በአገሪቱ ወቅታዊና ነባራዊ ተጨባጭ ሁኔታዎች ላይም በስፋት መወያየታቸው ተገልጧል። በመግለጫው ዙሪያ ማብራሪያ ለማግኘት የፓርቲዎቹን ስብስብ ሊቀመንበር ፕሮፌሰር በየነ ጴጥሮስን አነጋግረናል። ያነጋገራቸው ወይም ያወያያቸው የዲሞክራሲ በተግባር ፕሮግራም አዘጋጅና አቅራቢ ሶሎሞን ክፍሌ ነው።
ዶክተር በየነ ጴጥሮስ፣ በቅድሚያ ለትብብሮ ላመስግን።
አይ መልካም፣ እናንተ የመሰጣችሁን እድል አመሰግናለሁ።
በዚህ በአቋም መግለጫው ተራ ቁጥር 4 ላይ ኢህአዴግ በአምባገነናዊ የከፋፍለህ ግዛ ስልቱን በመጠቀም ለዘመናት አብረው የኖሩትን ህዝቦች ማጋጨቱን የአቋም መግለጫችሁ ይገልጻል። በየት አካባቢ ነው በተጨባጭ ግጭቶቹ የታዩት? በነማን መካከል? እስቲ ይህንን የሚያብራሩልኝ።
ይህ እንግዲህ አንደኛ እኛ አገር አቀፍ ፓርቲ ነን እና ጉዳዮቹ በኢትዮጵያ ምድር የተከሰቱትን ሁሉ በአጠቃላዩ ለማስቀመጥ ፈልገን ነው። አንዳንድ እውነቶቹን ሆነ ያለፉትን ጥቀስ ካልተኝ በጣም በቅርቡ አሁን በወላይታና በስዳማ ዞኖች መካከል ግጭት ፈጥሮ አሁን ህዝቡ ፍጥጫ ላይ ነው ያለው። የዚህ ግጭቱ መንስኤውም በወላይታ ዞን ውስጥ የሚታወቁትን 8 ቀበሌዎች ድንበራቸው ለአመታት እኛም ከልጅነትም ጀምረን እንደምናውቀው ከዚያም በፊት አንድ የግላቴ ወንዝ የሚባል ነው። እዚህ ከደጋው የጉራጌና ሀዲያ ተራራዎች ተነስቶ ሄዶ አባያ ውስጥ የሚገባ አንድ ወንዝ አለ። ያ ስዳማንና ወላይታን እንደሚከፍል ይታወቃል። አሁን በምን ታምር እንደሆን ስዳማው በዚህ ወደ ወላይታ ወገን ይዞታ ይገባዋል በሚል 8 ቀበሌዎችን ወደዚያ ከልላለን ብለው መንግስት ነው በጀመረው እንቅስቃሴ ህዝቦቹ ተጋጭተውም ከዚያም በላይ አልፈው ለመሄድ ከፍተኛ ፍጥጫ ላይ ነው ያሉት። ይሄ በጣም ወቅታዊ የሆነ ችግር ነው። ሌሎቹ እንግዲህ ድንበር ክልላ አካባቢ የሚፈጠሩ ምን ስፍር ቁጥር አላቸው። ዞኑ ከዞን ጋር ይጋጫል። ወረዳው ወረዳ በቋንቋ በዚያው ቋንቋ ክፍያውን ቢሆን ትክክለኛው የህዝብ አሰፋፈር ቆጠራ ተደርጎለት ሳይሆን ዝም ብሎ እንዲሁ አንደኛውን ወገን እነሱ በሚሉት ሂሳብ ውስጥ በሚከቱት ፖለቲካ ጠቀሜታ አንጻር ለማስደሰት ሌላኛውን ለመቻል የሚፈጠሩት የድንበር ግጭቶች በጣም የሰለቸን ሆኗል። ህዝብን ከፍተኛ መስዋዕትነት እየከፈለ ነው እና ከዚያ አልፎ እንግዲህ ሁለት ክልሎች በሚገናኙበት አካባቢዎች አሁን በኦሮሚያ ክልልና በሶማሌ ክልል ያለው በጣም ጎልቶ የሚታወቅ ነው። በብዛት የሚነገርለትና ብዙ ህዝብ መስዋዕትነት የከፈለው በትግራይና በአማራ መሀል ያለውም እንደዚሁ መፍትሄ ያጣ ድንበር ጉዳይ ነው። እንደዚሁም በአሁኑ ወቅት የማንነት የአካባቢ በእኔ ብሔር ብሔረሰብ ስሪት አለልኝ የሚባሉት ጥያቄዎች ደግሞ በከፍተኛ ደረጃ ህዝቡን እያጋጨ ነው። ከዚህ በፊት ስለዚህ ነገር አስቦ የማያውቀውን ህዝብ ሁሉ የሚያነሳሳ ስሜት ቀስቃሽ የሆኑ አካሄዶች ማለታችን ነው።
ስለ ግብር ጫናና የማዳበሪያ ዕዳም አንስታችኋል በዚሁ መግለጫ። በዚህ ላይ ከሰሞኑ ሁኔታ ጋር አያይዘው የሚሉን ነገር አለ ዶክተር በየነ?
አንደኛ የግብር ጫና በአሁኑ ጊዜ በተለይ በንግዱ ማህበረሰብ ላይ የዕለት ገቢ የሚል እንደው ምክንያታዊነትን ያልተከተለ በነስህ ዝም ብሎ በፈለጉት ላይ መቆለል፣ ነጋዴው ህብረተሰብ በተለይ የዝቅተኛውን ነጋዴ ማለት ነው በትንሹ ቸርችሮ የሚያድረውን ሌላ ቀርቶ መንገድ ላይ ነው ቡና እያፈሉ ለመተዳደር የሚሞክሩ ነው ወጣት ሴቶች አሉ። እነዚያ ላይ ሁሉ ጨርሶ እኔ በቀን 50 ብር ሰርቼ የማልገባ ሴትዮ የቀን ገቢዬን 5000 ብለዋል የሚሉት አይነት እኮ ብሶት ነው የምንሰማው። ይሄ ጨርሶ ህዝቡን ያወከ ህዝቡም የንግድ ፈቃዱን ሁሉ ለመመለስ እየተሯሯጠ ያለበት ሁኔታን ፈጥሯል። ይሄ ጨርሶ ህዝቡን ጥሮ ግሮ ለፍቶ ትንሽ
ቤተሰብ መተዳደሪያ የምትሆነውን ለማስራት የሚያደርገውን ጥረት ያከሰመ፣ ተስፋ ያስቆረጠ፣ በዚህም የደነገጡ ሰዎች አንድ ሰው ስለ መሞታቸው ደንግጠው ተመኖ ይሄ ነው በቀን 5000 ነው ስንት ነው የሚል እንደ ትንሽ እቺ የምናቃት እቺ ኮስክ በቀን ምናልባት ከመቶ ብር 200 ብር በላይ የማታልፍ ገቢ ያላቸውን ወይም ካሽተው የሚውሉትን ሁሉ ግብር እየከመሩ ሰው አሁን እጅግ በጣም በተከፋበትና የት እንግባ ብሎ ተስፋ በተቆረጠበት ጊዜ ነው ያለ ነው። በከተማዎቹ ማለት ነው። በባለ ሀገሩም የመሬት ግብሩ ይዞታው ጨርሶ ታሳቢ ሳይደረግ ሰፊ ሄክታሮች ያሉት መሬት የሚያዝ አንዲት እንደው የመሬት ግንባር የምትሆነውም ያዝ ግብሩ ያው ነው የማይወጣው ሆነዋል። መክፈል ቢያቅተው መሬት ትጠቀማለህ ነው የሚባለው። እና እዚህ አይነት ጭካኔ እያሳዩ ነው። ሌላው ማዳበሪያን አስገድደውም እንዲወስዱ ያደርጋሉ። ያ ማዳበሪያ ለምሳሌ አሁን አገሪቷ በፀሐይ እየተከታች ነው፣ በድርቅ ይባላል። ቀደም ብሎ ማዳበሪያ አፈር ላይ ተዘርቶ ነው ብሎ ይዘራው። ያ እህል ሳይበቅል ብቅር ተቃጥሎ ብቅር ምንብል ለዚህ ምንም ታሳቢ የሚደረግ ሁኔታ የለም። ያንን ዕዳ ክፈሉ ነው ባላመረተ ከየት አምጥቶ ነው የሚከፍለው? አንዳንድ አካባቢዎች ማዳበሪያ መጠቀም የማይፈልጉ አሉ። ለምሳሌ ወደ ደቡብ ምዕራብ ወደ ቤንች ማጂ ከፋ ስባ፣ ይሄ ወደዚህ በጣም ብዙ ልምላሜ ብዙ ጫካ ያለው እነዚህ ቡና አካባቢዎች ተራራማ አካባቢም ስለሆነ ማዳበሪያም ቢዞሩ ዝናብ አጥቦት ነው ብሎወርደው። ስለዚህ ገበሬው ያውቀዋል። አይጠቅምም የሚል ተቃውሞ ለማዳበሪያ አይጠቅምንም፣ ለእኛ መሬት አይሆንም የሚል ተቃውሞ ያሰሙ የአካባቢው ገዢዎች፣ የወረዳ አስተዳደሩ ምኑ የሽያጩን ኮታ ማሟላታቸውን ነው የሚያዩት። ሽያጩ ኮታ ማሟላቱ ለምንድን ነው ግድ የሚሆነው? ነጋዴው ኢህአዴግ ነው። ኢህአዴግ ኩባንያዎች ናቸው ማዳበሪያ ነጋዴዎች። ማዳበሪያው በነጻ ገበያ እጅ አይደለም ያለው። ስለዚህ ከገበሬውን ለመጥቀም ሳይሆን በማዳበሪያ ንግድ ለማትረፍ ኢህአዴግ ልማት ሁሉም አለው፣ የአማራ ልማት፣ ኦሮሞ ልማት፣ የትግራይ ልማት የሚባሉት ሁሉ የእነሱ ንግድ ስለሆነ የእነሱን ትርፍ ነው እንጂ የሚከተሉት የገበሬውን ጥቅም አይደለም። እና ይሄን ማለታችን ነው። ግብሩ በከተማውም በባላገሩም ከፍተኛ ጫና ህዝባችን ላይ ፈጥሮ ነው ያለው የሚል ወቀሳ ያስቀመጥ ነው ማለት ነው።
ዶክተር በየነ፣ በአስቸኳይ ጊዜ አዋጁና በመንግስትና 16 ተቃዋሚ ፓርቲዎች መካከል ስለተጀመረው ድርድር አስተያየቶን ካገኘሁ አበቃለሁ።
አስቸኳይ ጊዜ አዋጁ የህዝባችንን ህገ መንግስታዊ መብት የረገጠ ነው። ህዝባችን አሁን እንደምናየው በራሱ በሰላም የሚኖር ህዝብ ነው። ይህንን አስቸኳይ ጊዜውን አዋጅ ቁስቁሰው ተግባር ላይ የሚያወሩት አንድ የፈለጉትን ግለሰብም ወገን ለመጉዳት ሲፈልጉ ነው፣ ከምናየው ለማሰር ሲፈልጉ ነው እንጂ እንዲያው የኢትዮጵያ ህዝብ በእውነቱ ያው ስነ ስርዓት ነው ማክበር የሚያውቅ ነው፣ በዚህ አይጠረጠርም። በዚህ መካከል ሰልፎች አይኖሩም፣ ተቋም አይኖሩም ምናምን ተብሏል፣ ዝም ብሏል ጊዜ ውስጥ ከሚደርስ ድረስ። ስለዚህ ይህንን ፈሪ ዱላ አድርገውት አስቸኳይ ጊዜ አዋጁን እንደ ማስፈራሪያ ሀገሪቷ ውስጥ እንዲናኝ አድርገው የሚቆይበት ሁኔታ አሁንም ቢሆን ለመተንበይ አስቸጋሪ ነው። ሀገሪቷን በዚሁ በኮማንድ ፖስቱ ስር የዚህ ነጻነት ገፍቶና ረግጠው የማቆየት ምኞት እንዳላቸው የሚያስጠረጥሮ ነው እያገኘ ነው ነው። ስለዚህ አላስፈላጊ ነው እና የኢትዮጵያ ሁኔታም ለዚህም የሚያበቃም አይደለም እና ይሄ ፖለቲካ እንቅስቃሴ እንዳናረግ፣ ሰልፎች እንዳንጠራ፣ ህዝባዊ ስብሰባዎችን በስፋት እንዳናረግ፣ እንዴት አድርጎ ከህዝብ ጋር መገናኘት ይቻላል? እና ይነሳ ነው የምንለው። ፋይዳ የለውም። ለማጥቃት ሲፈልጉ ነው የሚንቀሳቀሱበት በዚያ ድንጋጌ። ሌላው ሌሎች ፓርቲዎች እኛ ውጭ ያሉት ከኢህአዴግ ጋር ውይይት እያደረጉ ነው የሚባለው ላይ እኛ እምነት የለንም። የኢትዮጵያን የፖለቲካ ምህዳር መደራደር ነው ዋናው ቁም ነገርና አስፈላጊው። ከዛ ውጭ ምን መደራደር እንደሚችሉ አላውቅም። የግል ጥቅማቸውን ነው። ድሮ ለአብዛኛዎቹም ኢህአዴግ ድሮንም ቀለብ የሚሰፍርላቸው ናቸው። ከዚያ ከሚያደርጉት የግንኙነት ወይም እነሱ እየተደራደርን ነው የሚሉት፣ ምክንያቱም ለመደራደሩ እኛ ወገንተኛ ያልሆነ ባለሙያ ዜጎች ያደራድሩን ነበር ያልነው። አሁን እርስ በራሳቸው አንደኛውን ሰብሳቢ አድርገው በተለያየ ስም የተደራጁ ድርጅቶችን አዳራሽ ሞልተው በዚያ መካከል ተደራደሩ ብሎ ነገር፣ ይሄ ጨረባ ድግስ ነው። እንደ በአዳራሽ በጉባኤ መቼም ድርድር አይቻልም። አንድ ለአንድ ገጥሞ ጉዳይን አስቀምጦ ነው እንጂ ሰጥቶ መቀበል የሚቻለው። ከፕሮፓጋንዳ ጠቀሜታ ያለፈ ኢህአዴግ ለህዝብ ግንኙነት ፍጆታ
የሚያካሂደው ነገር ነው። እዚህ ውስጥ ሀገራችንና ህዝባችንን የሚጠቅም ነገር ይወጣል የሚል እምነት የለንም።
ዶክተር በየነ ጴጥሮስ ለሰጡኝ ማብራሪያ በጣም አመሰግናለሁ።
እኔም ለተሰጠኝ እድል አመሰግናለሁ።
ለዛሬ ያዘጋጀነው ፕሮግራም እዚህ ላይ እያበቃ ነው። ቦታውን
ለምናስረክባቸው ሰዎች ከማስተዋወቃችን በፊት ማን እንደሆነ
ዶክተር ተወልደ እንኳን ደስ ያለ ፒኤችዲውን በቅርቡ መስራቱን እንኳን ደስ ያለ። በትግርኛው ክፍል ያገኘ ይመስለኛል።
በትግርኛው ስርጭት ባልደረባችን እና አድማጮች እያነሳን ያለ ነው።
እንደመልስ እንጂ
ማይክ አልተከፈተለትም።
እንኳን አብረን ደስ አለን።
ታንክ ዩ
አድማጮች፣ ለምሽቱ ያልነው በዚሁ ማብቃቱ ነው። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደረው።